ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ማክሰኞ መስከረም 22 2005 ዓመተ ምህረት ስርጭታችንን ይዘንላችሁ ቀርበናል።
ስናስተናግዳችሁ የምናመሸው እኔ ሰሎሞን አባትና
እኔም ቆንጂት ታዬ ነን።
ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ በአዲሱ አሰራራቸው በዚህ በኩል ላይ ብዙ ርቀት መሄድ ያለበትና መሰራት ያለበት ነገር አለ ብለን እናምናለን። በተለይም ከ97 በኋላ የወጡ ህጎች፣ የመረጃ ነጻነትና የመገናኛ ብዙሃን አዋጅ፣ የሲቪክ ማህበራት ማደራጃ አዋጅ፣ የጸረ ሽብር ህግ፣ እንደዚሁም የመሬት ሊዝ የመሳሰሉት በጣም አፋኝና አንዳንዶቹም ከህገ መንግስቱ ውጭ ህገ መንግስቱንም የሚጥሱ ህጎች ስለሆኑ እነዚህ ነገሮች ላይ ግዴታ ስራ መሰራት አለበት ብለን እናምናለን።
አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ናቸው። በአብይ ርዕስ እንመለስበታለን።
በአጭር ጊዜ ቅድ ብለን ያስቀመጥ ነው ነጻነታችንን የነጠቀንን ብርሃንና ሰላም ማተሚያ ድርጅትን በጠራራ ፀሐይ መብታችን የወሰደውን ማተሚያ ቤት በህጋዊ መንገድ በመጠየቅ ጋዜጣችን እንደገና ወደ ህትመቷ እንድትመለስ ማድረግ አንደኛው ነው።
ብርሃንና ሰላም ፎር ኤኒ ግራውንድ ሃዝ ራይት ቱ ሪፊውዝ ፐብሊኬሽን አጌንስት ኤኒ ፐብሊሸር አንድ ዚስ ኢዝ ሎውፉል አንደር ኢትዮጵያ ሎው።
ብርሃንና ሰላም ማንንም አሳታሚ በምንም ምክንያት ለህትመት ያመጣውን ሰነድ አላትምም ለማለት መብት አለው እና ይህም በኢትዮጵያ ህግ ህጋዊ እርምጃ ነው።
የቀደሙት የአንድነት ፓርቲ የህዝብ ግንኙነት ምክትል ኃላፊ አቶ ዳንኤል ተፈራ ሲሆኑ ቀጥሎ የሰማችኋቸው ደግሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ሽመልስ ከማል ናቸው። በፓርቲው ጋዜጣ ህትመት መታገድ ምክንያት ከተለዋወጡት ክስና መልስ የተቀነጨበ ነው ያደመጣችሁት። በመጽሔት ክፍለ ጊዜ ይቀርባሉ።
የሶማሊያ መንግስትና የኬንያ ወታደሮች ኪስማዮን ተቆጣጠሩ።
የግብጽ መንግስት በተቃዋሚዎች ላይ ጥቃት ያደረሱ የፖሊስና የጦር ሰራዊት አባላቱን በተጠያቂነት እንዲይዝ አምነስቲ ኢንተርናሽናል ጠየቀ የሚሉ ዜናዎች አሉን።
የምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌ ነው። ፕሮዲውሰሩን ኦታ ቸርኖ፣ ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ሌናስ ሪምኩስ በስቱዲዮ 14 የስርጭት መሳሪያዎቹ ላይ ይገኛል። መደበኛዎቹ ፕሮግራሞቻችን ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብትና ግብርና፣ እንዲሁም ሌሎችም ቅንብሮች አሉን። አሁን የዓለም ዜና እናሰማችሁ።
የኬንያ ወታደሮች የአልሸባብ አማጽያን የተባረሩባትን የሶማሊያዋን ኪስማዮ ከተማ መቆጣጠራቸው ተገለጠ። ከቪኦኤው የምስራቅ አፍሪቃ ዘጋቢ ጌብ ጀስሎ በደረሰን ሪፖርት መሰረት የአፍሪቃ ህብረት ወታደሮችን ኢላማ ያደረገ የቦምብ ፍንዳታ በከተማይቱ ላይ የአመጽ ስጋት እንደተደቀነባት የሚያመለክት ነበር። አዲሱ አበበ ዝርዝሩን ይዞ ይቀርባል።
የኪስማዮ ከተማ ነዋሪዎች እንደገለጹት የኬንያ ወታደሮች ለመጀመሪያ ጊዜ ወደ ከተማይቱ የገቡት ዛሬ ማክሰኞ ማለዳ ሲሆን አካባቢውን ነጻ ለማድረግና የተሰበሰበውንም ህዝብ ለመበተን ጥይት ወደ ሰማይ ተኩሱ ነበር። አንድ የአይን ምስካሪ ሲናገሩ የአፍሪካ ህብረት ሰላም አስከባሪ ኃይል አባል የሆነ አንድ ወታደር የተቀበረ ፈንጂ ፍለጋ መንገዶችን ሲመረምር እንደተስተዋለ ገልጠዋል። ለደህንነቴ እሰጋለሁ በማለት ስማቸውን መናገር ያልፈቀዱ አንድ ሌላ የኪስማዮ ነዋሪ ደግሞ የአፍሪካ ህብረትና የሶማሊያ ወታደሮች ከተማይቱን እንደከበቡ ገልጠዋል። ዛሬ ጠዋት 4 ሰዓት ላይ ነው የኬንያና የሶማሊያ ወታደሮች በኦፊሴል ወደ ከተማይቱ የገቡት። ወደ ከተማዋ የሚያስገቡም ሆነ የሚያስወጡ መንገዶች በሙሉ ዝግ ናቸው። ወታደሮች ወደ ሰማይ የተኩሱ ነበር ነው ያሉት ቀደም ሲል የተደመጡት የኪስማዮ ነዋሪ። የአካባቢው ዘገባዎች እንደጠቆሙት በአፍሪካ ህብረት ወታደሮች ላይ ያነጣጠረ የቦምብ ጥቃትም ተሰምቷል። ይሁንና ፍንዳታው በማንም ላይ አደጋ እንዳላደረሰ፣ ተጠርጣሪውም በቁጥጥር ስር እንደዋለ ኪስማዮ ውስጥ የሚገኙት የሶማሊያ ብሔራዊ ጦር አዛዥ አብዱላሂ ኦሎው ለቪኦኤ ገልጠዋል። ቀደም ሲል የተደመጡት የኪስማዮ ነዋሪ አሁን ሁኔታው ጸጥታ የሰፈነበት ቢሆንም ወታደራዊ ኦፕሬሽኑ ሲጀመር ግን አመጽ ይቀሰቀስ ይሆናል የሚል ስጋት በነዋሪዎች ዘንድ ይሰማል ብለዋል። ብዙዎቹ ሰዎች በአሁን ሰዓት በየቤታቸው ናቸው የሚሉት እኒህ የከተማዋ ነዋሪ፣ ወታደሮችም ኦፕሬሽናቸውን በማካሄድ ላይ ያሉት ፍንዳታው በደረሰበት አካባቢ ነው ብለው፣ በመኖሪያዎች አካባቢ የሰፈሩ አንዳንድ ወታደሮች ግን ለኪሲማዮ ነዋሪዎች ስጋት መደቀናቸው አልቀረም ብለዋል። የኬንያ ወታደሮች በየብስ በአየርና በባህር ባካሄዱት ጥቃት ኪስማዮን ከሶስት ቀናት በፊት በማስለቀቅ የአልሻባብ የመጨረሻውን ምሽግ ነጻ አድርገዋል። የዚህ ነውጠኛ ቡድን ከተማይቱን ለቆ መውጣት የሶማሊያ መሪዎች የተረጋጋና ውጤታማ ማዕከላዊ መንግስት ይመሰርታሉ የሚል ተስፋ እንደፈነጠቀ ታውቋል።
የናይጄሪያው አማጺ ታጣቂ ቡድን የቦኮ ሐራም ተጠርጣሪ መሪ ቡድኑ በሰላም ንግግር እየተካፈለ ነው ያለ መንግስቱ የሚያወራው ውሸት ነው ሲል ተናገረ። አቡበከር ሸካው በዩቲዩብ ላይ በወጣ ቪዲዮ ሲናገር የቡድናችን አባላት ከመንግስት ጋር ንግግር አልተቀመጡም ብሏል። ቪዲዮው በነጻ ምንጭ አልተረጋገጠም። የናይጄሪያ መንግስት በቅርቡ በጸጥታ ኃይሎቻችን ተገደለ ያለው የቡድናችን ቃል አቀባይ አቡል ኮዋካ በሕይወት አለ ሲልም ሼካው ተናግሯል። የናይጄሪያ መንግስት የቦኮ ሐራም አባላት ሚስቶችን እናስራለን ሲል ዝቷል። እኛም የመንግስት ባለስልጣናት ሚስቶች ላይ አደጋ እናደርሳለን ሲል የቦኮ ሐራም ተጠርጣሪ መሪው አስፈራርቷል።
በሌላ የናይጄሪያ ዜና በሀገሪቱ ሰሜን ምስራቅ በሚገኝ አንድ የተማሪዎች መኖሪያ ላይ ዛሬ ታጣቂዎች ተኩስ ከፍተው ቢያንስ 10 ሰዎች መግደላቸውን የሀገሪቱ ባለስልጣናት ገልጠዋል። ጥቃቱ የደረሰው በአዳማዋ ክፍለ ግዛት ሙቢ ከተማ በሚገኝ የፖሊቴክኒክ ኮሌጅ ነው ተብሏል። የተገደሉት ሰዎች እርግጠኛ ቁጥር አልታወቀም። በናይጄሪያ ሰሜን ምስራቅ ክፍለ ግዛት ጽንፈኛው እስላማዊ ቦኮ ሐራም በርካታ ጥቃቶችን ሲያደርስ መክረሙ ሲታወቅ፣ የዛሬውን ግን ማን እንዳደረሰው ገና አልተረጋገጠም። ቆየት ብሎ በደረሰን ዜና መሰረት የሞቱት ሰዎች ቁጥር ወደ 26 እንደተጠጋ የመንግስት ምንጮች ገልጸዋል።
የግብጽ መንግስት በተቃዋሚ ሰልፈኞች ላይ በተፈጸመ ወከባና የመብቶች ረገጣ ፖሊሶቹንና የጦር ሰራዊቱን አባላት በተጠያቂነት እንዲይዝ፣ ወደፊትም እንዲህ አይነት ጥሰት እንዳይደርስ ለመከላከል ተቋማቱ ላይ የለውጥ እርምጃ እንዲወስድ አምነስቲ ኢንተርናሽናል እያሳሰበ ነው። ቢሮው በለንደን የሆነው አምነስቲ ዛሬ ባወጣው ሪፖርት ባካሄድነው ምርመራ በቀድሞው ወታደራዊ ደርግ አስተዳደር ወቅት ተቃዋሚ ሰልፈኞች በመንግስቱ ወታደሮች መገደላቸውን፣ የስቃይ አያያዝ እንደተፈጸመባቸው እንደተዋከቡ ደርሰንበታል ብሏል። ተቃዋሚ ሰልፈኞች በጦር ፍርድ ቤት ሲቀርቡ ጥቃቱን ያደረሱት ወታደሮች ግን በነጻ ሲቪል ፍርድ ቤት እንዲቀርቡ መንግስት ሳያስገድዳቸው ቀርቷል ሲል አምነስቲ ከሷል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሶሪያ ዳራ ክፍለ ሀገር በደረሱ ፍንዳታዎች 20 ሰዎች ተገድለዋል ሲል አንድ ተቃዋሚ ቡድን አስታወቀ። በመላ ሀገሪቱ ያዳፍኔ ድብደባውና ከባድ ውጊያው እንደቀጠለም ተጠቁሟል። ቢሮው ብሪታንያ የሆነው የሶሪያ የሰብአዊ መብት ተከታታይ ድርጅት በእያንዳንዱ ክፍለ ሀገር ውጊያና የቦምብ ድብደባ ነበረ ብሏል። የሶሪያ የመንግስት የዜና አውታር ሳና በዛሬ ዘገባው ጦር ሰራዊቱ አሌፖ ውስጥ ሽብርተኞችንና የቦምብ ማምረቻ ጣቢያቸውን ደምስሷል ብሏል። ይህ በዚህ እንዳለ ሩሲያ ኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ድርጅት በሶሪያ ግጭት ውስጥ ጣልቃ እንዳይገባ ጠይቃለች። በመንግስቱ ኃይሎችና በተቃዋሚ ተዋጊዎች መካከል ከተኩስ ነጻ ቀጣናም እንዳያቋቁም አሳስባለች።
ጆርጂያ ወደ ፖለቲካ ሽግግር እያመራች ናት። መራጩ ህዝብ ገዢውን የፕሬዝዳንት ሚካኤል ሳሊካሽቪሊን መንግስት በምክር ቤቱ ምርጫው ከስልጣን እንዲወርድ ወስኖበታልና። ትናንት በምርጫው አሸንፋለሁ ሲሉ ተናግረው የነበሩት ፕሬዝዳንት ሳሊካሽቪሊ በቢሊዮነሩ ቢትዚና ኢቫን ሺቪሊ በሚመራው ጥምረት መሸነፋቸውን ተቀብለዋል። ሚስተር ሳሊካሽቪሊ በቴሌቪዥን በሰጡት መግለጫ ተቃዋሚው ወገን አዲስ መንግስት በሚመሰርትበት ሂደት እረዳለሁ ሲሉ ቃል ገብተዋል። እርሳቸው በሚቀጥለው ዓመት የስልጣን ዘመናቸው እስኪያበቃ በፕሬዝደንትነት ይቆያሉ። አብዛኛው ስልጣናቸው ወደፊት ለሚመረጥ ጠቅላይ ሚኒስትር ይዛወራል። ኢቫን ሺቪሊ ጠቅላይ ሚኒስትርነት ለመመረጥ እንደሚፈልጉ ተናግረዋል። ዛሬ ለጋዜጠኞች በሰጡት ቃል አንዳንድ ሰዎች በዚህ መንግስት ውስጥ ስለሰሩና ከኛ የተለየ የፖለቲካ አቋም ስለያዙ የፖለቲካ አፈና አይደርስባቸውም ብለዋል። ወንጀል የፈጸመ ግን ለፍርድ ይቀርባል ሲሉ አክለዋል።
በመጨረሻም የሆንግ ኮንግ ፖሊሶች በከተማዋ የቪክቶሪያ ወደብ የተጋጩትና ለ39 ሰዎች ሕይወት መጥፋት ምክንያት የሆኑት ሁለት የመንገደኛ ጀልባዎች አደጋ በተያያዘ 7 ሰራተኞችን የጀልባዎቹን ሰራተኞች ማለት ነው አስረዋል። ሰራተኞቹ የታሰሩት የመንገደኞቹን ሕይወት ለአደጋ አጋልጠዋል በሚል ጥርጣሬ ነው ተብሏል። ነገር ግን በሆንግ ኮንግ በበርካታ መታት ከደረሱት ሁሉ የከፋ ስለሆነው ስለዚህ አደጋ ባለስልጣናት ሌላ ተጨማሪ ዝርዝር አልሰጡም። በአደጋው ከመቶ የሚበልጡ ሰዎች ቆስለዋል ተብሏል። የቻይና ፕሬዝዳንት ሁ ጂንታው እና ጠቅላይ ሚኒስትር ዌን ጂያባኦ ለሰለባዎቹ ቤተሰቦች የሐዘን መግለጫ አስተላልፈዋል። የሆንግ ኮንግ የኤሌክትሪክ ኃይል ኩባንያ ንብረት የሆነው ጀልባ ከሌላው ጀልባ ጋር እንደተጋጨ በደቂቃዎች ውስጥ ሰጥሟል። ጀልባው 120 የሚሆኑ የኩባንያውን ሰራተኞችና ቤተሰቦቻቸውን አንድ የአመት በዓል ርችት ለመመልከት ይዞ እየተጓዘ እንደነበረ ነው የተገለጠው። ባለስልጣናት ስለ አደጋው ምርመራ ይዘዋል ተብሏል። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ12140 በ13570 እና በ13870 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11905 እና በ11925 ኪሎ ሄርትዝ ከዋሽንግተን ዲሲ በቀጥታ በአማርኛ የሚተላለፍላችሁ የማክሰኞ መስከረም 22 2005 ዓመተ ምህረት ምሽት ፕሮግራም ነው።
የዓለም ባንክ ለኢትዮጵያ መንግስት $1.15 ቢሊዮን ከወለድ ነጻ ብድር ባለፈው ሳምንት አጸደቀ።
We have an existing portfolio of something like close to $5 billion in all different sectors.
እነዚህ ሁለት መርሃ ግብሮች ብቻ አይደሉም። አጠቃላይ ወጪው $5 ቢሊዮን ሲሆኑ የቆዩ ዘርፍ ብዙ ስራዎች አሉ። በእነዚህ መርሃ ግብሮች የክልልና ፌዴራል መንግስት መስሪያ ቤቶች የአቅም ግንባታ አገዛዎች እንዲያገኙ እንሰራለን።
በኢትዮጵያ የዓለም ባንክ ተጠሪ ጓንቸቼ ናቸው። በዛሬ ንግድና መጣኔ ሀብት ዝግጅት ይቀርባሉ። በመጽሔት የአንድነት ለዲሞክራሲና ለፍትህ ያሰማው ክስ ተይዟል። አሁን ሰማያዊ ፓርቲ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባሰማው የለውጥ ጥሪ ላይ ወደሚያተኩረው የዕለቱ አብይ ርዕስ እንሸጋገር።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አፋኝ በሆኑ ህጎች ላይ መሰረታዊ ማስተካከያ ለማድረግ እንዲሰሩ ሰማያዊ ፓርቲ ጥሪ አቅርቧል። የሽብር ህጉና የሲቪክ ማህበራት ማደራጃ አዋጅ ፓርቲው አፋኝ ሲል ከገለጻቸው መካከል ናቸው። እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል።
በሀገሪቱ ፓርላማ ሲጸድቁ የተቃዋሚዎችን ይሁንታ ያላገኙት አንዳንድ ህጎች ዛሬም የልዩነት ነጥቦች ሆነው ቀጥለዋል። የጸረ ሽብር ህጉ፣ የሲቪክ ማህበራት ማደራጃ አዋጅና የመሳሰሉት ከነዚህ ህጎች መካከል የሚጠቀሱ ናቸው። በአብዛኛው ከአንድነት ፓርቲ ጋር በተፈጠረው ልዩነት በራሳቸው መንገድ መጓዝን በመረጡ አባላት በቅርቡ የተቋቋመው ሰማያዊ ፓርቲ እነዚህን የመሳሰሉ ህጎች ባሉበት ሊቀጥሉ እንደማይገባ አመልክቷል። እናም በአዲሱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚመራው መንግስት የማስተካከያ እርምጃዎችን እንዲወስድ ጠይቋል። የፓርቲው ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ሲናገሩ ይሄንን ነው ያብራሩት።
ጠቅላይ ሚኒስትሩ አቶ ኃይለ ማርያም ደሳለኝ በአዲሱ አሰራራቸው በዚህ በኩል ላይ ብዙ ርቀት መሄድ ያለበትና መስራት ያለበት ነገር አለ ብለን እናምናለን። በተለይም ከ97 በኋላ የወጡ ህጎች የመረጃ ነጻነትና የመገናኛ ብዙሃን አዋጅ፣ የሲቪክ ማህበራት ማደራጃ አዋጅ፣ የጸረ ሽብር ህግ እንደዚሁም የመሬት ሊዝ የመሳሰሉት በጣም አፋኝና አንዳንዶቹም ከህገ መንግስቱ ውጪ ህገ መንግስቱንም የሚጥሱ ህጎች ስለሆኑ እነዚህ ነገሮች ላይ ግዴታ ስራ መሰራት አለበት ብለን እናምናለን። ክልሉ የስራ አጡ ቁጥር፣ ኑሮ ውድነቱ እና አጠቃላይም ሁኔታው አፈናውና ጨለማው ወደማንፈልገው ማህበራዊ ቀውስ ውስጥ ሊወስደን ስለሚችል እነዚህ ነገሮች ላይ የግድ ፈጣን እርምጃ መወሰድ አለበት ብለን እናምናለን። ይህንንም በመግለጫችን ላይ ጠይቀናል። አዲሱ መንግስት
የኢህአዴግ መንግስት ተቃዋሚዎች የሚተቿቸው ህጎች ፓርላማው ተወያይቶባቸው የወጡ ወቅታዊና አስፈላጊ መሆናቸውን በተለያየ ጊዜ ገልጿል። አዲሱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ተቃዋሚዎች አፋኝ ብለው ስለሚጠሯቸው ህጎች የሚያንጸባርቋቸውን አቋሞች በቅርበት ያውቃሉ። በፓርላማው የመንግስት ተጠሪ ሚኒስትር ሆነው ህጎቹ የጸደቁበትን ሁኔታ ያስታውሳሉ። በ2002 ሀገር አቀፍ ምርጫ ወቅትም ፓርቲያቸው ኢህአዴግን በመወከል ከተቃዋሚዎቹ ጋር በተደረጉ ክርክሮች ተሳትፈዋል። በቅርቡ የሀገሪቱ ጠቅላይ ሚኒስትር ከሆኑ በኋላ ባደረጓቸው ንግግሮችና በሰጧቸው አስተያየቶችም ከበርካታ ሁኔታዎች አንጻር ምንም አይነት ለውጥ እንደማይኖር ተናግረዋል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን በሂደት የማይለወጥ ነገር የለም ባይ ናቸው።
ኢሃዲግ እነዚህ ነገሮች ማስተካከል ካልቻለ ለሀገራችንም ሆነ ለኢሃዲግ ጥሩ አይደለም ብለን እናምናለን። ሁለተኛ ነገር አንድ በኢሃዲግ የሚገለጽ ብዙ ጊዜ ምናልባትም በህዝብ ግንኙነት ስራቸው ልክ ያልሆነ የሚመስለኝ ያለ ነገር እንዳለ የሚቀጥል ነገር የለም። በመሰረቱ ፖለቲካ ዳይናሚክ ነው። የሚፈጠሩት ችግሮችና አጠቃላይ ሁኔታዎችም በሂደት የሚለወጡና እንደ ተጨባጭ ሁኔታውን የሚወጡ ናቸው። እነዚህ ህጎች እኮ ከ97 በፊት አልነበሩ፣ ከ97 በኋላ ወጥተዋል። ሶ ወደፊት ደግሞ አቶ ኃይለ ማርያም ሲቀጥሉ አስፈላጊነታቸውም አላስፈላጊነታቸውም ችግሮችም እየተባባሱ ከሆነ የማይቀየሩበት ምክንያት የለም። እኔ አቶ መለስ በህይወታቸው አንድ ወጥ ነው ይዘውት የቆሙት ነገር አለ እስከ መጨረሻው ብዬ አላስብም። የተለያዩ ነገሮች በተለያየ ጊዜ ተቀይረዋል። እሳቸውም የነበራቸው አቋም በተለያየ ጊዜ የተለያየ ነገር ሲሆን እንደ ሁኔታው አይቻለሁና እውነታውም እሱ ነው።
እናም አዲሱ ጠቅላይ ሚኒስትር ውሳኔዎችን ኃላፊነት በተሞላበት መንገድ እንደሚወስኑ ሰማያዊ ፓርቲ ተስፋ አድርጓል።
ለውጦች ይኖራሉ ዴፊኒትሊ። በተፈጥሮም ህግ አለ ለውጥ፣ በሁኔታዎች መለዋወጥም አለ ህግ፣ በመብሰልና በመማርም ለውጥ አለ። እንግዲህ ይህንን አቶ ኃይለ ማርያም ከጠባብ የድርጅት አስተሳሰብና ከትናንሽ ነገሮች አልፈው የራሳቸው ጌታ ሆነው በታሪክ አጋጣሚ ኢትዮጵያን የሚያክል ትልቅ አገር መምራት ትልቅ እድል እንደሆነ ሲናገሩም ሰምቻለሁ። ይህን እያሰቡ ከወሰኑ ለሀገራቸውም ለእሳቸውም የሚያስከብር ስራ ሊሰሩ ይችላሉ ብለን እናምናለን።
ፓርቲው ሰሞኑን ባወጣው ሌላ መግለጫ ሰማያዊ የተሰኘ የድርጅቱን ልሳን ለማሳተም ከአንድ ወር በላይ ለሆነ ጊዜ ያደረገው ጥረት ችግር እንደገጠመው አስታውቋል። መንግስታዊው ብርሃንና ሰላም ማተሚያ ድርጅት የተደበሰበሱ መልሶችን በመስጠት የማሳተም መብታችንን ከልክሎናል ሲልም ጠቅሷል። ፓርቲው ዛሬ ለብርሃንና ሰላም ማተሚያ ድርጅት የሥራ አመራር ቦርድ በጻፈው ደብዳቤም ይህንኑ ቅሬታውን አስተጋብቷል። አፋጣኝ ምላሽ እንዲሰጠውም ጠይቋል። ወደ ብርሃንና ሰላም ማተሚያ ድርጅት በአካል ጭምር በመሄድ ምላሽ ለማግኘት ያደረኩት ጥረት አልተሳካም። የማርኬቲንግ ሥራ አስኪያጅና የድርጅቱ ዋና ሥራ አስፈጻሚ ምላሽ መምጣት የሚችለው ከህዝብ ግንኙነት እንደሆነ ገልጸዋል። የህዝብ ግንኙነት ኃላፊዋ ግን የሐኪም ረፍት ላይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። አንድነት ለዲሞክራሲና ለፍትህ ፓርቲ ፍኖተ ነጻነት ለተሰኘው ሳምንታዊ ጋዜጣው ህትመት መቋረጥ የኢህአዴግ መንግስት በተጠያቂነት ይዟል። መንግስት በበኩሉ መሰረት የሌለው ክስ ነው ሲል አስተባብሏል። መለስካቸው ማሐዘግቦበታል።
አንድነት ዛሬ ረፋዱ ላይ ለጋዜጠኞች ባሰራጨው የጽሑፍ መግለጫ እንዳስታወቀው ከወር በፊት በብርሃንና ሰላም ማተሚያ ቤት አላትምም ባይነት ህትመቷ የተቋረጠው የፓርቲው ልሳን የፍኖተ ነጻነት ጉዳይ አንድምታው ሰፊ ነው። የጋዜጣዋ ህትመት የተቋረጠው በአታሚው ድርጅት በብርሃንና ሰላም አስተዳደራዊ ውሳኔ ነው ቢባልም በአንድነት ፓርቲ ተቀባይነት ያገኘ አይመስልም። ድርጅቱ የመንግሥት በመሆኑ ትዕዛዙ ከመንግሥት እንደመጣም የፓርቲው መሪዎች ይናገራሉ። ዴሞክራሲያዊ መብቶችን ለማፈን መንግሥት ይወስዳቸዋል ከሚሏቸው እርምጃዎችም አንዱ እንደሆነ መግለጫው ያስረዳል። እንዲያውም የአንድነት ብሔራዊ ምክር ቤት ያወጣው ይህ መግለጫ በርዕሱ ላይ በጉልህ ዴሞክራሲያዊ መብቶችን በማፈን ለሚከሰተው አደጋ ኃላፊነቱን የሚወስደው ኢህአዴግ የሚመራው መንግሥት ነው ሲል ያስጠነቅቃል። የማተሚያ ድርጅቱ ውሳኔ በቀጥታ የመንግሥት መመሪያ መሆኑን በሚያመላክት ሁኔታ የተወሰደው እርምጃ የሚያሳየው መንግሥት ቃሉና ተግባሩ ምን ያህል ተቃራኒ መሆናቸውን ብቻ ሳይሆን ላወጣው ሕግ፣ የፕሬስ ሕጉን መግቢያ ማለት ነው፣ ታማኝ አለመሆኑን ቁልጭ አድርጎ የሚያሳይ ነው ይላል። የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር ዴኤታ አቶ ሽመልስ ከማል ለቪኦኤ እንዳስረዱት ግን ይሄ መሰረተ ቢስ ክስ ነው።
ብርሃንና ሰላም ፎር ኤኒ ግራውንድ ሃዝ አ ራይት ቱ ሪፊውዝ ፐብሊኬሽን አጌንስት ኤኒ ፐብሊሸር አንድ ዚስ ኢዝ ሎፉል አንደር ኢትዮጵያን ሎው።
ብርሃንና ሰላም ማንንም አሳታሚ በምንም ምክንያት ለህትመት ያመጣውን ሰነድ አላትምም ለማለት መብት አለው እና ይህም በኢትዮጵያ ሕግ ሕጋዊ እርምጃ ነው። ይህ ቅድመ ምርመራ እርምጃ ነው ማለት አይቻልም፣ ምክንያቱም በአሳታሚና በአታሚ መካከል ያለ ንጹሕ የሥራ ውል ስምምነት ነው። አታሚው አንድ አትራፊ ድርጅት እንጂ አስተዳደራዊ ድርጅትም አይደለም። ስለሆነም አንድነት ለዲሞክራሲና ለፍትህ ፓርቲ መንግሥት በአንዳች መንገድ ጋዜጣውን ለማገድና ከህትመት ለማስወጣት ሞክሯል የሚለው ክሱ መሠረት የለውም።
አንድነት ለዲሞክራሲና ለፍትህ የማተሚያ ድርጅቱን እርምጃ በመቃወምና የፍኖተ ነጻነት ህትመት እንዲቀጥል ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁለት ጊዜ ደብዳቤ ጽፏል። ለደብዳቤዎቹ እስከዛሬ ከጠቅላይ ሚኒስትሩም ሆነ በግልባጭ ካሳወቃቸው መስሪያ ቤቶችና አካላት ምንም መልስ አላገኘም። እንደ አንድነት እምነት ከሆነ ይህ ህገ መንግስታዊ እርምጃ ነው። ያንነት መሪዎች ይህን አፈና ፓርቲው እንደማይቀበለው ተናግረዋል። በተለያዩ ሰላማዊ የትግል ዘዴዎችም መፍትሄ እንደሚፈልጉለት ገልጸዋል። የፓርቲው የህዝብ ግንኙነት ምክትል ኃላፊና የጋዜጣው የኤዲቶሪያል ቦርድ አባል አቶ ዳንኤል ተፈራ፣
በዋናነት ግን እንደ ኤዲቶሪያል ቦርድ ሁለት እቅዶችን አቅደን እየተንቀሳቀስን ነበር። የአጭር ጊዜ እቅድና የረጅም ጊዜ እቅድ ናቸው። እነዚህ እቅዶች በአጭር ጊዜ እቅድ ብለን ያስቀመጥነው ነጻነታችንን የነጠቀንን ብርሃንና ሰላም ማተሚያ ድርጅትን በጠራራ ፀሐይ መብታችንን የወሰደውን ማተሚያ ቤት በህጋዊ መንገድ በመጠየቅ ጋዜጣችን እንደገና ወደ ህትመቷ እንድትመለስ ማድረግ አንደኛው ነው።
የፍኖተ ነጻነት ህትመት መቋረጥ ውሳኔ የተወሰነው በማተሚያ ድርጅቱ የአመራር ቡድን መሆኑ ከዚህ በፊት ተደጋግሞ ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በኢንተርኔት www.voanews.com/amharic ላይ እንገኛለን። በፌስቡክ ቪኦኤ አምሃሪክ ብላችሁ ተከተሉን። በእጅ ስልካችሁ voa.horn.mobi እንዲሁም አረብ ሰዓት ላይ ታገኙናላችሁ። የዚህ ምሽት አስተናጋጆቻችሁ ቆንጅት ታዬና
ሰለሞን አባተ ነን። አሁን ከላካችሁልን የስልክ አስተያየቶቻችሁ ጥቂቱን ወደ እናንተውን መልሳቸው።
ጤና ይስጥልኝ ቪዎች፣ የዘወትር አድማጫችሁ የሆንኩት ታምራት ሚንቀሳኑ ከካሊፎርኒያ። እንኳን ለ30ኛ አመት የልደት በዓላችሁ በሰላም አደረሳችሁ። 30 አመት ላቀረባችሁት ግልጽና ከሁሉም አቅጣጫ ባላንስ የሆነ ዜናና ዘገባ ከልብ እናመሰግናለን። እኔ እንኳን በእድሜ ትንሽ ብበልጦ ነው ቪኦኤን፣ ግን ቢሆንም ከልጅነት ትውስታዬ ውስጥ የቪኦኤ ፕሮግራም በሚሰማበት ሰዓት በተለይ ማታ ማታ ቤት ውስጥ ከፍተኛ ጸጥታ እንደነበር እንዳንተነፍስ ሁሉ እንደረግ ነበረ። ቪኦኤን ለመስማት ከነበራቸው ጉጉት አንጻር አልፎ አልፎ ደግሞ ልጆን የምናስታውሰው ኤሌክትሪክ እንደ ልብ የኤሌክትሪክ ሬዲዮ ባልነበረበት ሰዓት ለቪኦኤ ተብሎ ባትሪዎች ፀሐይ የሚሞቁበትን ሁሉ አስታውሶናል። ለማንኛውም እንኳን አደረሳችሁ፣ በጣም ደስ ብሎናል። ብዙ እንጠብቃለን። ቴንክ ዩ ቪዎች፣ መልካም በዓል ይሁንላችሁ።
የቪኦኤ 30ኛ ዓመት የአማርኛ ክፍል ዝግጅት ፕሮግራም በማድረግ አንድ ትውስታ ላስደምጣችሁ። የግንቦት 1981 መፈንቅለ መንግስት ዜና ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በሚገኝ በቀይ ባህር እርሻ ልማት ላይ በስራ ላይ ያለን ማለት ነው፣ ሬዲዮናችንን ደንድ ላይ አንጠልጥለን በጉጉት እያዳመጥን ሳለ በአካባቢው እንደ ጉድ የሚተራመሰው ዝሆን ደሉን ታርኮ ሲያልፍ ሬዲዮናችንን ከአየር ላይ አምዘግዝጎ በመጣሉ ያን ትኩስ ዜና ሳናዳምጥ እንደ ቋመጥን መቅረታችን መቼም የማረሳው ትውስታ ነው። በቪኦኤ ይሄ ትልቅ ትውስታዬ ነው። አደራችሁን ቪኦኤዎች፣ በተለይ የፕሮግራማችሁን መጀመሪያ መክፈቻ ዜና በፍጹም እንዳትቀይሩት አደራላለሁ። አባጅፋን ነኝ፣ ስዊድን ስቶክሆልም።
ጤና ይስጥልኝ ቪኦኤ፣ 30ኛ ዓመታችሁን በሚመለከት ትንሽ ለማለት ፈልጌ ነው። ለመጀመሪያ ደብዳቤን የጻፍኩላችሁ በ1978 ዓመተ ምህረት ነበር። ቀጥታ ግን የጻፍን ለሬዲዮ ጣቢያው ሳይሆን መጀመሪያ ለሰለሞን ክፍሌ፣ ከዛ ደግሞ ለትዝታ በላቸው ይመስለኛል። ያኔ በጣም ልጅ ነበርኩ፣ 9 ዓመት 10 ዓመት። አንድ ሬዲዮ ነበረች። ፕሮግራማችን ለመሳብ በጣም ታስቸግረኝ ነበረ። ሞገድ ይበዛነበት። ከዛ በመዳብ ሽቦ አንቴና ቅልል ላረግና ረጅም ሽቦ ጣሪያ ድረስ አስነክቼ ከዛ ማዳመጥ እጀምራለሁ። በጣም ልጅ ነበርኩ፣ ግን እያንዳንዱን ነገር ሰማ ነበር። ስለ ፖለቲካው፣ ስለ ማህበራዊ ኑሮው፣ ስለ ሁሉ ነገር። ከዛ ደግሞ ትንሽ ከ3-4 ዓመት በኋላ ፎቶግራፋችሁ ያለበት የ4 ወይም 5 ጋዜጠኞች ፎቶግራፍ ያለበት መጽሔት ላካችሁልኝ በአድራሻ። ያኔ የምኖረው ጎጃም ደብረ ማርቆስ ነበረ። ከዛ ያቺን መጽሔት ይዤ ትምህርት ቤት ሄድኩኝ ለትምህርት ጓደኞቼ ለማሳየት። ከዛ አጋጣሚ አስተማሪው አየውና ግን እንደ ፎቶግራፍ መልከት አድርገው ቆይ መልስልሃለሁ በሚቀጥለው ቀን ብሎ ክብሩ ይባላል ሳይንስ አስተማሪ ነበር ወሰደብኝ የዛን ቀን ያለቀስኩት ድለቅ አረሰው ያ ጥሩ ጉዞ ነው ይሄው ነው በቃ ያለኝ ነገር ግርማኒ ከሜሪላንድ ስቴት ባልቲሞር ከተማ ዩኒቨርሲቲ ሰላም ነው
መምህር ክብሩ ይሄንን ይሰሙ ይሆን? እነዛ ፎቶግራፎች በጆ ይኖሩ ይሆን? ይሄ ተዋረሳም።
እንግዲህ መምህር ክብሩ ድምጻቸውን ያሰማሉ ብለን እንጠብቃለን።
እሳቸውም በጣም ቢወዱት ነው ይሄንን ጣቢያ። እንግዲህ በጣም ነው እናመሰግነው ሁላችሁንም። ሌሎቻችሁም እንዲሁ ሰለሞን እንደዚህ አይነት ልዩ ትዝታዎች ያላችሁ አድማጮቻችን እንደዚሁ ቢያካፍሉን በጣም ደስ ይለናል እንጋብዛለን ሁላችሁንም
አዎ ያንን ዜናን ብናገኘው ለዝሆኖቹ ሁሉ ዛሬ እንደገና እናስማቸው ነው
በጠፋ ሬዲዮ እሺ እናመሰግናችኋለን አስተያየቶቻችሁን ሌሎቻችሁም 202-205-9942 የውስጥ መስመር 14 ላይ አኑሩ እንጠቀምበታለን በኢሜይል ለምትጠቀሙ ማድራሻችን horn@voanews.com ነው ይሄንን ግን በድምጻችሁ ቢሆን ነው የምንመርጠው ትዝታችሁን
እሺ የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በአማርኛ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው። የዜናና የትንታኔው አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን ጊዜው ቆንጅት
የሙዚቃ ነው። ግሩም ሙዚቃ ተመርጦላችኋል።
የቴዲ አፍሮ
ከሰካውራን ተሳስተን አንድ ላይ ብንሆንም ተለያይተናል። አትሰማል እውነት ነው ተቸግረን ብዙ አይተናል። የመጣነው መንገድ ያሳስናል። እግር ይዞ እንዴት አይሄዱ ሰው ወደፊት አይራመዱ። አፈር ይዞ ውስጡ አረንጓዴ ለምን የራበው ሆዴ
አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች።
የኬንያ ወታደሮች የአልሸባብ አማጽያን የተባረሩባትን የሶማሊያን ኪስማዮ ከተማን መቆጣጠራቸው ተገለጸ። የናይጄሪያው ነውጠኛ ቡድን ቦኮ ሃራም ተጠርጣሪ መሪ ቡድኑ በሰላም ንግግር እየተካፈለ ነው እያለ መንግስቱ የሚያወራው ሐሰት ነው ሲል ተናገረ። በሌላ የናይጄሪያ ዜና በሀገሪቱ በስተሰሜን ምስራቅ በሚገኝ አንድ የኮሌጅ ተማሪዎች መኖሪያ ላይ ዛሬ ታጣቂዎች ተኩስ ከፍተው ሲያበቁ ቢያንስ 10 ሰዎች መግደላቸውን የሀገሪቱ ባለስልጣናት ገልጸዋል። የግብጽ መንግስት በተቃዋሚ ሰልፎች ላይ በተፈጸመ ወከባና የመብት ረገጣ ፖሊሶቹንና የጦር ሰራዊቱን አባላት በተጠያቂነት እንዲይዝ ወደፊትም እንዲህ ያለው ጥሰት እንዳይደርስ ለመከላከል ተቃዋማቱ ላይ የለውጥ እርምጃ እንዲወስድ አምነስቲ ኢንተርናሽናል አሳሰበ። በሶሪያ ዳራ በመትባለው ክፍለ ሀገር በደረሱ ፍንዳታዎች 20 ሰዎች ተገድለዋል ሲል አንድ ተቃዋሚ ቡድን አስታወቀ። በመላ ሀገሪቱ ያዳፍኔ ድብደባውና ከባድ ውጊያው መቀጠሉ ተጠቁሟል።
አመሰግናለሁ ቆንጂት። አሁን ወደ ዝግጅታችን ሁለተኛ አጋማሽ ንዝለቅ። የመጀመሪያው ሐኪሞን ይጠይቁ ይሆናል።
ሐኪሞን ይጠይቁ ለዛሬ ምሽት በልማድ የስኳር በሽታ በሚል ጥቅል ስያሜ በሚታወቀው የህመም አይነት ዙሪያ ከአድማጮች ለደረሱ ጥያቄዎች የተሰጠ ሙያዊ ማብራሪያ ያካተተ ጥንቅር ነው ይዞ የቀረበው። የስኳር በሽታን ተከትለው የሚከሰቱ ሌሎች ህመሞችን አስመልክቶም ጥያቄዎች ደርሰውናል። ሙያዊ ማብራሪያውን የሚሰጡን ዶክተር ኤልያስ ሲራጅ በዚህ በዩናይትድ ስቴትስ በፔንሲልቬኒያ ክፍለ ግዛት በቴምፕል ዩኒቨርሲቲ የሕክምና ትምህርት ተባባሪ ፕሮፌሰርና የስኳር ሕክምና ፕሮግራም ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከህመሙ መንስኤ ምልክቶችና ሕክምናና እንክብካቤ የሚነሳው የመጀመሪያው ክፍል እንደሚከተለው ተቀናብሯል። ሐኪሞን ይጠይቁ
ዶክተር ኤልያስ አቶ አበራ ለሚ የተባሉ አድማጫችን ካሶሳ፣ ሌላው አድማጫችን አቶ አህመድ ሰይድ ደግሞ ከወለንጭቲ በተመሳሳይ ባደረሱን ጥያቄዎች በልማድ የስኳር በሽታ በመባል የሚታወቀው የህመም አይነት ህሙማን መሆናቸውን ገልጠው በሽታው ባለበት ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመም የመሳሰሉ ችግሮች ጠይቀውናል። ወደ ዝርዝሩ የሚያስገቡን እነኚህን ጥያቄዎች ለመመልከት ከመሞከራችን በፊት በመሰረቱ የበሽታው ምንነት ለመረዳት ለመሆኑ የስኳር በሽታ ምንድን ነው? ዋና ዋናውን አይነቶች ጨምረው ቢያስረዱን።
አመሰግናለሁ ይሄን እድል ስለሰጣችሁኝ። የስኳር በሽታ እንግዲህ ምንድን ነው? በደማችን ያለው የስኳር መጠን ከፍ ሲል ነው የስኳር በሽታ ብለን የምንጠራው። እና ስኳር ሰውነታችን ውስጥ አስፈላጊ የሆነና በሰውነታችን ውስጥ ያለ የምግብ አካል ነው። ግን መጠኑ ከመጠን በላይ ከፍ ሲል የስኳር በሽታ ይባላል ማለት ነው። ሁለት አይነት የስኳር በሽታዎች ነው ያሉት። አይነት 1 የሚባል አለ፣ አይነት 2 የሚባል አለ። በእንግሊዝኛ ታይፕ 1 እና ታይፕ 2 ይባላሉ። አይነት 1 የሚባለው ብዙ ጊዜ ልጆችንና ወጣቶችን የሚያጠቃው፣ አይነት 2 የሚባለው ደግሞ ብዙውን ጊዜ ትልልቅ ሰዎችን የሚያጠቃው እና ደግሞ ከውፍረትም ጋር የሚያያዝ ጠባይ ያለው ነው። ይሄ እና ብዙ ሰው ስኳር ያዘኝ ሲል ትልቅ ሰው አይነት 2 የምንለው ወይንም ደግሞ ታይፕ 2 የምንለው የስኳር በሽታ።
ዶክተር ኤልያስ ወደ ህመሙ መንስኤዎችም ገብተዋልና በዋናነት በመንስኤነት የሚታወቁትን ዝርዝሮች ደግሞ ቢያስጨብጡን። ምንድናቸው በመንስኤነት የሚታወቁ ለስኳር በሽታ የሚያጋልጡ ሁኔታዎች?
ዋናዎቹ እንግዲህ የስኳር በሽታ ለመምጣት ምክንያቶች 3 ነገሮች ናቸው። አንዱ የምግባችን አለመመጣጠን እና በተለይ ከሚገባን በላይ መብላት፣
ሰውነታችን ከሚያስፈልገው መጠን በላይ ከበላን
ትክክል። እና ምንድነው ብዙ ሰው ይጠይቀኛል ስኳር ለብቻው ስለበላሁኝ ስኳር በሽታ ይዘኛል ወይ ያሉ ይጠይቁኛል። መጀመሪያ ስኳር በሽታው ሲጀምር የሚበላው ምግብ አይነት ሳይሆን ዋናው ነገሩ የሚበላው ምግብ ብዛትና መጠን ነው ውፍረትን የሚያመጣው። አንዴ ግን ስኳር ከተያዘ በኋላ ስኳር መብላት የባሰ ያባብሰዋል እንጂ ስኳር ስለተበላ አይደለም። እንግዲህ ስኳር በሽታ የሚይዘው በአጠቃላይ ምግብ ከመብዛት ጋር በተያያዘ መልኩ የሰውነታችን ክብደት ይጨምራል። በተለይ ደግሞ ክብደት ስንል በአገራችን ያው ቦርጭ የምንለው ሆዳችን አካባቢ መወፈር ከስኳር ጋር በጣም የተያያዘ ነው። በሶስተኛ መልኩ ደግሞ እንግዲህ ከምግብና ከክብደት ቀጥሎ ማለት ነው በቂ የሆነ የሰውነት እንቅስቃሴ አለመኖር። ድሮ እንግዲህ ወላጆቻችን ወደ ድሮ ብዙ ትውልዶች ሄደን ስናይ በእርሻም ይሁን በግብርናም ይሁን ህይወታችን በእንቅስቃሴ ጋር የተያያዘ ነበረ። አሁን ግን ከስልጣኔ ጋር በመምጣት ማለት ነው ቢሮ ውስጥ ቁጭ ብለን እንውላለን፣ ብዙ አንንቀሳቀስም። እነኚህም ነገሮች ከስኳር ጋር የተያያዙ ናቸው። እና እንግዲህ የምግብ የክብደትና በቂ እንቅስቃሴ አለመኖር ተደምረው ስኳር በሽታን ያመጣሉ ማለት ነው።
ስኳር በሽታ ያጋልጣሉ። መልካም
ያጋልጣሉ።
መልካም ዶክተር ኤልያስ መሰረታዊን ጭብጥ አስይዘውናል። በዋናነት የስኳር በሽታ ምንድነው መንስኤዎቹ ምንድናቸው የሚለውን ተመልክተናል። ቀድም ዋና ዋናዎቹ የስኳር በሽታ አይነቶች 1 እና 2 የሚባሉት መኖራቸውን ገልጠዋል። በምልክቶችስ እንዴት ይለያሉ? አሁንም ዋና ዋናውን የበሽታዎቹን ምልክቶች ቢያስረዱን። ዋና ዋናው ምልክቶች ምንድናቸው?
እንግዲህ ምንድነው ይሄ አይነት 1 የሚባለው እንደነገርኩ ብዙ ጊዜ ልጆችና ወጣቶችን የሚያጠቃው በአብዛኛው መልኩ ሲጀምር በጣም በብዙ ምልክቶች ጋር ተያይዞ ነው የሚመጣው። ብዙ የመሽናት፣ ብዙ ውሃ የመጠጣት፣ ውሃ የመጠማት፣ የክብደት በጣም ፈጥኖ መቀነስ የመሳሰሉት ኃይለኛ ምልክቶች ይመጣሉ። ከዛ ጋር በተያያዘ መልኩ ሐኪም ጋር ሲሄዱ ስኳራቸው ከፍ ብሎ ይገኛል ማለት ነው። አይነት 2 የምንለው ትልልቅ ሰው ጋር የሚታየው በአብዛኛው መልኩ ይገርመሃል ምልክትም የለውም። መጀመሪያ ላይ ለምርመራ ሲሄዱ ለሬጉላር ምርመራ ስኳራቸው ከፍ ብሏል ተብሎ ነው የሚነገራቸው። አንዳንድ ጊዜ ግን በጣም ሲብስ አይነት 2 የሚባለውም ይሄ ብዙ የመሽናት ብዙ የመጠጣት የመሳሰሉትን ሊያመጣ ይችላል። እንደገናም በጣም ኃይለኛ ሲሆን ፈጥኖ ክብደት የመቀነስ የመሳሰሉት ምልክቶች አይነት 2ም ላይ ሊታዩ ይችላሉ። እነኚህ ናቸው እንግዲህ ዋና ዋና ምልክቶች።
መልካም ዶክተር ኤልያስ፣ ለዚህ ቃለ ምልልስ መነሻ የሆኑን ሁለት አድማጮቻችን አቶ አብራና አቶ አህመድ የተነሱ ጥያቄዎችን በተለይ ደግሞ የስኳር በሽታ ከተከሰተ በኋላ ሕክምና እየወሰዱ እያሉም አንዳንዴም ደግሞ በቂ ሕክምና ሳያገኙ የተባባሰ ሁኔታ የሚፈጥሩ ያን ህመም ተከትለው የሚከሰቱ በሽታዎችን የተመለከቱ ጥያቄዎችና እንዲሁም የሕክምና አማራጮችን በተመለከተ በሚቀጥለው ሳምንት መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ለሰጠኸኝ እድል።
ሙያዊ ማብራሪያ የሰጡንን ዶክተር ኤልያስን እኛም እናመሰግናለን። አሁን ተከታዩ ንግድና ምጣኔ ሀብት ነው።
የዓለም ባንክ ለኢትዮጵያ መንግስት $1.15 billion ከወለድ ነጻ ብድር ባለፈው ሳምንት አስደቋል። ሀገሪቱ ለጀመረቻቸው የትምህርት የጤና ያቅምና የመንገድ ሥራ ግንባታዎች ሊውል የታቀደው ብድር ኢትዮጵያ ከድህነት እንድትወጣ የሚያስችል የተቀናጀ ጥረት አካል መሆኑን የዓለም ባንክ አስታውቋል። በዛሬ ንግድና ምጣኔ ሀብት የትግርኛ ቋንቋ ዝግጅት ከኢትዮጵያ የዓለም ባንክ ሥራ አስኪያጅ ጓንቼቼን ጋር ያደረገውን ቃለ ምልልስ ይዟል። አዘጋጅና አቅራቢው ሄኖክ ሰማእግዜር ነው።
በዓለም ባንክ ቦርድ የጸደቀው አዲሱ የኢትዮጵያ የገንዘብ ብድር የተቀመጠለት ግብ ባለፉት 6-7 ዓመታት በኢትዮጵያ የታየውን የኢኮኖሚ ልማት ለማጠናከር የሚል ነው። በዚህም የኢኮኖሚ እድገትን ለማሳለጥ፣ ተጨማሪ የሥራ ዕድሎችን መፍጠር፣ የግብርና ምርትን ማሳደግ፣ የዜጎችን ጤንነት መጠበቅ የሚያስችሉ መሠረተ ልማቶችን መገንባትና የትምህርት አቅርቦትን በስፋት ማዳረስ የሚሉ ናቸው። በኢትዮጵያ የዓለም ባንክ ሥራ አስኪያጅ ጓንቼቼን የገንዘቡን ዝርዝር ምደባ ሲያብራሩ
The board approved two investment projects. One is a $600 million for what we call Protecting Basic Service Program.
ቦርዱ ሁለት መርሃ ግብሮች የገንዘብ ድጋፍ እንዲያገኙ አጽድቋል። አንደኛው መሠረታዊ የማኅበረሰብ አገልግሎቶችን ለማሻሻል የተቀረጸው $600 million መርሃ ግብር ነው። ይሄ መርሃ ግብር ያልተማከሉና በስርጭታቸው ሰፊውን ማኅበረሰብ ተጠቃሚ የሚያደርጉ አገልግሎቶችን ማድረስ ነው ዓላማው።
And then there's another project for $415 million to support the government's road sector development programs. And this is a project that will support
ከዚያ በተጨማሪ ለመንገድ ሥራ የሚውል $415 million መርሃ ግብር አለ። ከ400 ኪሎ ሜትር የሚበልጥ የመንገድ ማሻሻያ ሥራዎች ላይ የሚውል ገንዘብ ይሆናል። የኢትዮጵያ የመንገዶች ባለስልጣን አቅሙን እንዲገነባ የቴክኒክ ድጋፍም በመርሃ ግብሩ ያገኛል።
ቀዳሚው ለማህበረሰቡ መሰረታዊ አገልግሎቶችን ለማድረስ ያለመው መርሃ ግብር የተጀመረው በኢትዮጵያ ምርጫ 97 ማግስት የዓለም አቀፉ ማህበረሰብ ለኢትዮጵያ መንግስት የሚሰጠውን እርዳታ ማመዛዘን በጀመረበት ወቅት ነበር። ምርጫውን ተከትሎ የተከሰቱ ሁከቶችና የመንግስቱ አጸፋዊ ምላሽ ከ200 በላይ ሰላማዊ ሰዎችን ከገደለ ወዲህ የዓለም አቀፉ ማህበረሰብ ለኢትዮጵያ መንግስት ይሰጥ የነበረውን ቀጥታ የበጀት ገዛ መቀነሱ ይታወሳል። የዓለም ባንክ በኢትዮጵያ ውስጥ የጀመረውን ሥራ የሚቀጥልበት መሰረታዊ አገልግሎቶችን ለማህበረሰቡ ለማድረስ ያለመው መርሃ ግብሩን የቀረጸውም በዚያን ወቅት በ1998 ዓ.ም ተመረተ ነበር። ድርጅቱ እንደሚለው በዚህ መርሃ ግብር ከ100,000 በላይ አዳዲስ መምህራን ሰልጥነዋል። ከ38,000 በላይ የጤና ኤክስቴንሽን ሰራተኞችና ከ45,000 በላይ የግብርና ኤክስቴንሽን ባለሙያዎች በገጠር ተሰማርተዋል። በኢትዮጵያ የዓለም ባንክ ሥራ አስኪያጅ ጓንቼቼን ድርጅታቸው በኢትዮጵያ ያለው አጠቃላይ የገንዘብ እርዳታና ብድር የሚሰራቸውን ተጨማሪ መርሃ ግብሮች ያስረዱ
And it's not just these two projects itself. We have an existing portfolio of something like close to $5 billion in all different sectors.
እነዚህ ሁለት መርሃ ግብሮች ብቻ አይደሉም። አጠቃላይ ወጪው $5 billion ሲሆኑ የቆዩ ዘርፍ ብዙ ሥራዎች አሉ። በእነዚህ መርሃ ግብሮች የክልልና ፌዴራል መንግሥት መሥሪያ ቤቶች የአቅም ግንባታ አገዛዎች እንዲያገኙ እንሰራለን።
የዓለም ባንክ እንደዚህ መጠነ ሰፊ አሁን ሚስተር ቼን እንደጠቀሱት ከሆነ ደግሞ ከ6.15 billion በላይ ገንዘብ የሚጠይቁ የብድርና የእርዳታ መርሃ ግብሮችን ሲቀይስ በሀገሪቱ እክሎች መኖራቸውን በማመን ነው። ግልጽነትና ተጠያቂነት ቀዳሚው ነው። ሚስተር ቼን እንደሚሉት መንግስቱ የውስጥ የኦዲት አሰራሩን ግልጽና ለምርመራ ክፍት የሆነ የህዝብ ገንዘብ አጠቃቀም ስርዓት እንዲዘረጋም ከመንግስት ጋር የዓለም ባንክ እየሰራ መሆኑን ይናገራሉ። የዓለም የኢኮኖሚ ፎረም World Economic Forum በዚህ ሳምንት የዓለም ተወዳዳሪነት ሪፖርቱን ይፋ አድርጓል። በዚህ በያዝነው ዓመት የዓለም አገሮች በተቋማት ጥንካሬ፣ በመሠረተ ልማት፣ በአጠቃላይ ምጣኔ ሀብት፣ ጤናና ትምህርት ዙሪያ ያሳዩት እድገትን ጨምቆ ያቀርባል። በዚህ የዓለም ኢኮኖሚ ፎረም መረጃ መሠረት ኢትዮጵያ ከዓለም 144ኛ ከአፍሪካ 38ኛ ሆናለች። በዚህ መረጃ ያልተካተቱ የአፍሪካ ሀገሮች ስላሉ የኢትዮጵያ ደረጃ በአፍሪካ የከፉ ከሚባለው የሚፈረጅ ነው። በዚህ ተመሳሳይ ሰንጠረዥ የዛሬ 2 ዓመት ኢትዮጵያ የተሻለ ደረጃ ነበራት። ከዓለም 106ኛ ነበረች። ባለፈው ዓመት ደግሞ 119ኛ ደርሳለች። በእርግጥ በደረጃው የሚካተቱት ሀገሮች ቁጥር በዘንድሮው ጨምሯል። ከዚህ ሰንጠረዥ እንደምንረዳው ኢትዮጵያ ባለፉት 6 ዓመታት ከፍተኛ የሆነ የምጣኔ ሀብት እድገት ብታስመዘግብም ከድህነት ለመውጣት ግን ብዙ ርቀት መጓዝ እንዳለባትና በተገኙ ስኬቶች ላይ ጨምሮ መስራት እንደሚያሻ ተቋሚ መሆናቸውን ያለም ባንኩ ጓንቼን ያስረዳሉ።
I think capacity constraint in terms of how to effectively utilize the resources is certainly one of the main challenge. Secondly, the country is making
የአገር ሀብትን በአግባቡና ውጤት በሚያመጣ መልኩ ለመጠቀም የሚያስችል አቅም መገንባት አንዱ ፈታኝ ችግር ነው። በሁለተኛ ደረጃ አገሪቱ ባለፉት 7 እና 8 ዓመታት በፍጥነት እያደገች ነው። ከዚህ የፈጣን እድገት የኢኮኖሚ መርሃ ግብር በተጓዳኝ ያጠቃላይ መጣኔ ሀብት አስተዳደር ችግሮች መታየት ጀምረዋል። ለምሳሌ የዋጋ ግሽበትና የኑሮ ውድነት በጣም ከፍተኛ እድገት አሳይቷል። ወደፊት በሚቀየሱ የእድገት መርሃ ግብሮች መንግስት የሚሰራቸው ሰፋፊ የመሰረተ ልማት ስራዎች ብቻቸውን ለውጥ እንደማያመጡ ነው። ስለዚህ ኢትዮጵያ የግሉን ዘርፍ ማሳተፍ መቻልና አቅም መገንባት ብሎም ገንዘብ ያላቸው ስራ እንዲሰሩ የሚያስችል የኢንቨስትመንት ብር መክፈት አለባት።
ከአጠቃላይ የምጣኔ ሀብት ክሎች ሌላ በተደጋጋሚ የሚከሰተው የውጭ ምንዛሬ ክምችት እጥረት ነው። በተደጋጋሚ የአገሪቱ የውጭ ምንዛሬ ክምችት በመውረዱ ለነጋዴዎች የብድር ደብዳቤ ማለት ኤልሲ መክፈት፣ ዶላር መግዛትም ጭምር ተስተጓጉለው ለትላልቅ የመንግስት አስፈላጊ ስራዎች የሚውል የውጭ ምንዛሬ ብቻ ሲፈቀድ ተስተውሏል። ይሄ ለግል ባለሀብቶች አስቸጋሪ ሁኔታን ይፈጥራል። ባለፉት 8 ዓመታት የኢትዮጵያ ፓርላማ ክርክሮችም በእነዚህ ያጠቃላይ ምጣኔ ሀብት አመራር ጉዳዮች ላይ ያተኮሩም ነበሩ። የኢትዮጵያ መንግስት የዓለም ባንክና የዓለም የገንዘብ ድርጅት IMF ጨምሮ በጣም የተጋነነ ያሉትን የአምስት ዓመት የልማት መርሃ ግብር ቀይሷል። የዓለም ባንክ በአምስቱ ዓመት የልማት መርሃ ግብር የደረቀና የማይለወጥ አቋም አለመያዙን የሚናገሩት ቼን፣ ሆኖም ባንኩ ሙሉ በሙሉ በልማት እቅዱ እንደማይስማማ ተናግረዋል። እኛ ግን ይላሉ የዓለም ባንኩ ስራ አስኪያጅ፣ እኛ መስማማት ወይም አለመስማማት በሚል ጎራ ለይተን ርዕዮት አንጭንም። መንግስቱ ወስኖ እቅድ ስላወጣ እቅዱ ይሆናል አይሆንም በሚል ከኢትዮጵያ መንግስት ጋር አንከራከርም። የምናደርገው በተግባር የሚሰሩ በመሰሉንና ይሳካሉ በመንላቸው አብረናቸው እንሰራለን። እኛ ያላመንበትን ደግሞ መንግስቱ ራሱ ይሰራዋል ሲሉ ተናግረዋል። በኢትዮጵያ የዓለም ባንክ ስራ አስኪያጅ ጓንቼቼን ከአዲሱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ጋር መገናኘታቸውን ገልጸው በውይይታቸው ከዓለም ባንክ ጋር ያለውን የትብብር ስምምነት ለመቀጠል የሁለትዮሽ ስምምነት መኖሩን ተናግረዋል።
አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። ተከታዩ ዝግጅት ግብርና ነው። አዘጋጅና አቅራቢ ሰለሞን አባተ።
የአፍሪካ ገበሬዎች አህጉራቸውን መመገብ እንዲችሉ በቅድሚያ መመገብ ያለባቸው መሬታቸውን አፈራቸውን ነው። ብዙ ጥናቶች እንደሚያሳዩት የእርሻው መሬት በከፋ ሁኔታ ተበዝብዟል። ጠቃሚ ናቸው የሚባሉ ይዘቶቹም እየተሟጠጡና እየደህየ ነው። ይህንን መቆርቆዝ ለማቆምና አፈሩም ወደ ነበረ ካፕታምነቱ እንዲመለስ ለማድረግ የተዋሃዱ የተፈጥሮ የግብርና ዘዴዎችን መጠቀም እንደሚቻል ተመራማሪዎቹ ይመክራሉ። ከአመታት በፊት የበረታ ዓለም አቀፍ የምግብ እጥረት መንግስታትን ሁሉ ከናጠ ወዲህ በአነስተኛ የእርሻ ባለይዞታዎች ላይ ብዙ መዋዕለ ንዋይ እንደፈሰሰ ይታወቃል። ከአፍሪካ በስተደቡብ የሚገኙት ብዙዎቹ እርሻዎች ከአንድና ሁለት ሄክታር የማይበልጡ አነስተኛ ይዞታዎች እንደሆኑ ይታወቃል። የነዚያ ኢንቨስትመንቶች ዋነኛ ግብ ሆኖ የቆየው ጉዳይ ብዙ ተጨማሪ መሬት ሳይፈለግ ብዙ ጫካ ሳይመነጠር ካለው ይዞታ የበዛና ተጨማሪ ማምረት ነው። ይህ ለረጅም ዓመታት ሳይከስሙና ሳይጠፉ የሚዘልቁ እጽዋትና አነስተኛ ተክሎችን ከዛፎችና የእህል ምርት ከሚሰጡ አዝዕርትና የሰብል ተክሎች ጋር ቀላቅሎ በመትከል በመዝራትና በማብቀል ተግባራዊ ሊሆን እንደሚችል የዋሽንግተን ስቴት ዩኒቨርሲቲ ተመራማሪዎች ተናግረዋል። በኔቸር መጽሔት ላይ የወጣውን ጥናታዊ ጽሑፍ ካዘጋጁት አንዱ የሆኑትን የአፈር ሳይንቲስቱን ጆን ሬጋኖልድን የዚህ ዘገባ አጠናቃሪ ጆዲ ካፖ አነጋግሯቸዋል።
This system that we call perenniation is one of those systems where you actually plant perennials and it increases
ለረጅም ዓመታት የሚቆዩ ደግሞ ቋሚ ተክሎችን ከጊዜያዊ አዝመሮቹ ጋር ቀላቅሎ የማብቀል አሰራር የምግብ ዋስትናውንም ያጠናክራል። በተመሳሳይ ጊዜ ደግሞ መሬቱን መልሶ ይገነባል ያዳብራል።
አንተ የምትመገበው ነገር ነህ የሚልን የቆየ አባባል የሚያነሱት ተመራማሪ ተክሎችም መበልጸግ የካበቱ መሆን እንደሚገባቸው ይመክሩና ይህንን ብልጽግናቸውን የሚያገኙት ደግሞ ከአፈሩ መሆኑን ያስታውሳሉ።
One of the major problems, soils are fairly poor in most of the region. How do you
ከዋናዋና ችግሮቹ አንዱ በሚበዙት አካባቢዎች መሬቱ ወይም አፈሩ የደህየ መሆኑ ነው። ከእንደዚህ አይነት የቆረቆዘ መሬት ላይ እንደምን አድርገህ ምግብ ማንሳት ትችላለህ? የምግብ ምርቱን ማዳበር የሚቻልባቸው ስርዓቶች መፈጠር አለባቸው። መሬቱንም የሚገነቡ የምርቱንም ብዛት የሚያሳድጉ።
ይህ የአፈር መደህየት በተራዘሙ ዓመታት የአየር ንብረት መለዋወጥ ምክንያት የሚፈጠር ሊሆን ይችላል። በብዙዎቹ አጋጣሚዎች ግን የሰፋውን ጉዳት የሚያደርሱት አራሾች ራሳቸው ናቸው ይላሉ ሬጋኖልድ።
They have been actually using farming practices where they're not putting in organic matter, they're not putting in
የተፈጥሮ ማበልጸጊያ ወደ አፈሩ ሳያስገቡ ያርሱታል። ማዳበሪያ ይጨምሩበትም ያንን ለማድረግ አቅሙ የላቸውምና። ስለዚህ እያደረጉ ያሉት አፈሩን መበዝበዝና በተፈጥሮ ያለውን ይዘቱን መጠቀም ነው። እናም በዚህ ሁኔታ እያመነመኑት ይቀጥላሉ።
አንድ የእርሻ ማሳ በተፈጥሮ የሚፈልጋቸው እጅግ አስፈላጊ የሆኑት ይዘቱና ንጥረ ነገሮቹ ናይትሮጅን፣ ድኝና ፖታሲየም መሆናቸውን ሬጋኖልድ ይመክራሉ።
ዋናው ናይትሮጅን ነው። ተክሉም በአብዛኛው የሚፈልገው አፈሩንም በተሻለ ሁኔታ የሚያዳብረው አፈር መጋቢ ንጥረ ነገር ናይትሮጅን ነው።
በየዓመቱ $2 ቢሊዮን ግምት ያላቸው ናይትሮጅን፣ ፎስፈረስ ወይም ድኝና ፖታሲየም ከአፍሪካ አፈር ውስጥ ይጠፋሉ። ለዚህ ነው እነዚያን ከአንድ የሰብል ዘመንና ዓመት ተሻጋሪ ዘላቂና ጊዜያዊ ተክሎችና ሰብሎች ቀላቅሎ ማብቀል የሚያስፈልገው። እነዚህ ሊባክኑ የሚችሉ ንጥረ ነገሮች ተመልሰው ወደ አፈሩ እንዲገቡ ያደርጓቸዋል።
We came up with the term perenniation, but the systems have been around for a while. We use the term perenniation. It defines three systems that are already used.
ይህንን ቀላቅሎ የማብቀልን ስም አሁን ሰጠነው እንጂ ለነገሩ ለተወሰነ ጊዜ ሲሰራበት ቆይቷል። አሁን ግን ከአፍሪካ ውስጥ እየተሰራባቸው ያሉ ሶስት ዘዴዎች ያጣምራልና ይህንን ቀላቅሎ ማብቀል የሚባለውን ስያሜ መጠቀም ፈለግን። እጅግ ለረዘመ ጊዜ ሲሰራበት የቆየው የማያቋርጥ አረንጓዴ ግብርና ይባላል። ይህ ገበሬዎች ከሰብሎቻቸው ጋር ዛፍም የሚተክሉበት ዘዴ ነው። ይህንን አሰራር እኔ እንኳን እንደማውቀው ከ60 አመታት በላይ እየተጠቀሙበት ነው። አሁን ታዲያ ተቀባይነቱ እየተጠናከረ መጥቷል።
ይህ ዘዴ በኒጀር፣ በቡርኪና ፋሶ፣ በማላዊና በዛምቢያ እንዲሁም በሌሎችም የአፍሪካ ሀገሮች እየተስፋፋ መምጣቱን ሬጋኖልድ በጥናታቸው ውስጥ አሳይተዋል። ከዛፎቹ ጋር የሚበቅሉት በቆሎ፣ ዘንጋዳና ማሽላን የመሰሉ አዝርት ናቸው። እነዚህ ተክሎች ናይትሮጅን ለአፈሩ የሚሞቅ ግቡት በስሮቻቸው ብቻ ሳይሆን ከወደቁ በኋላም የቅጠሎቻቸው ብስባሽ ተመሳሳይ ስራ ይሰራል። እነዚህ ተክሎች ቅጠሎቻቸው እየጠወለጉ የሚወድቁት በብረታ የፀሐይ ንዳድ ምክንያት ሊሆን ይችላል። ድሮ ድሮ የእንግሊዝና የፈረንሳይ ቅኝ ሀገሮች ገበሬዎችና ዛፍና ሰብል ቀላቅሎ መትከል አግባብ አይደለም ብለው ያምኑ እንደነበር ሬጋኖልድ አመልክተዋል። በዚያ ላይ ገበሬዎች አፈሩን የመመገብና የመጠበቅ ስርዓቱንም ለማጠናከር የሚያስችሉ አተርና ቦለቄን የመሳሰሉ አቅፈው መያዝ የሚችሉ ዘመን ተሻጋሪ ጥራጥሬና ሰብሎችን ይዘራሉ። አኩሪ አተር፣ ቦለቄና አደንጓሬን የመሳሰሉ ተክሎች ጥሪያቸው ለምግብነት ከመዋሉ በላይ አገዳዎቻቸውና ቅጠሎቻቸው ለአፈሩ ከሚሰጡት ጥቅም በተጨማሪ ለነዳጅና ለኃይል ምንጭነትም ያገለግላሉ። አንዳንዶቹ እንዲያውም አገዳቸው ራሱም ተቆራርጦ ለምግብነት የሚውልባቸው አጋጣሚዎችና አካባቢዎችም አሉ። በበቆሎና በሌሎችም የአገዳ ሰብሎች መካከል ደግሞ የተለያዩ አይነት የሰርዶና የሳር አይነቶችን ገበሬው የሚያበቅል ሲሆን አንዳንዶቹ የሳር አይነቶች እንዲያውም ጥሩ አይነት የጸረ ሰብል ተባይ መከላከያም ናቸው። ለዚህ ቀላቅሎ የማብቀል ዘዴ በሚሊዮኖች የሚቆጠሩ ዶላሮች በየአመቱ ሊፈስበት እንደሚገባ ሬጋኖልድ ይመክራሉ። በዚህ ስራ ውስጥ ደግሞ በልማት ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶች በስፋት ሊሰማሩ እንደሚችሉ ተስፋቸውን ተናግረዋል። ይህንን ጥናት ከዋሽንግተን ስቴት ዩኒቨርሲቲው ጆን ሬጋኖልድ ጋር የሰሩት የአሜሪካው የባህር ማዶ ልማት ድርጅት USAID ባልደረባው ጀሪ ግሎቨር እና የዓለም አቀፉ የምግብ ፖሊሲ ምርምር ኢንስቲትዩት ባልደረባዋ ሲንዲ ካክስ ናቸው።
ሰ ሰለሞን አባተ ስለ ዝግጅት በጣም አድርገን እናመሰግናለን። አድማጮች ዝግጅታችን ይቀጥላል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በማሊ በተካሄደው መፈንቅለ መንግስት ምክንያት የቀጠለው ቀውስ በሰሜን አፍሪካ የሳህል ክልል ያለውን ውስብስብ ሰብአዊ ቀውስ እንዲባባስ አድርጓል። የሰሜን ማሊ አማጽያን በመፈንቅለ መንግስቱ ምክንያት የተፈጠረውን ክፍተት በመሙላት ዋና ዋና ቦታዎችን በመያዛቸው ወደ 500 ሺህ የሚጠጉ ሰዎች ከመኖሪያቸው ለመሸሽ ተገደዋል። ብዙዎቹ ወደ አጎራባች ሀገሮች ተሰደዋል። እዛውም የምግብና የውሃ እጥረት ገጥሟቸዋል። ክልላዊ መሪዎች በማሊና በአጠቃላይ በሳህል ክልል ስላለው የፖለቲካ የጸጥታና ሰብአዊ ቀውስ መፍትሄ ለማግኘት እየጣሩ ነው። ባለፈው መስከረም 26 ቀን እንደ አውሮፓ አቆጣጠር ማለት ነው፣ የተባበሩት መንግስታት ድርጅት ዋና ጸሐፊ በክልሉ ያለው ችግር ዓለም አቀፍ ትኩረት እንዲያገኝ ያስቻለ ከፍተኛ ጉባኤ አካሂደዋል። የዓለም መሪዎች የክልሉ ጸጥታን፣ አስተዳደርን፣ ልማትን፣ ሰብአዊ መብትንና ሰብአዊ ጉዳይን ያቀፈ የክልላዊ ስትራቴጂ እቅድ ለማውጣት ተወያይተዋል። ዩናይትድ ስቴትስ ኢኮዋስ በሚል አጽሮት የሚታወቀው የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ በማሊ ክልላዊ ኃይል ለማስፈር ስለሚቻልበት ሁኔታ ከማሊ ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት ጋር ለማስተባበር የሚያደርገውን ጥረት ትደግፋለች። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ጥረት እኛና ሌሎች የዓለም አቀፍ ማህበረሰብ አባላት ሊደግፉት የሚችሉ የተባበሩት መንግስታት ድርጅት ውሳኔን ለማውጣት የሚያስችል ወሳኝ ተግባር ነው። ኒጀርን፣ ሞሪታንያንና አልጄሪያን በመሳሰሉት ሀገሮች ያሉትን ጽንፈኛ ቡድኖች አደጋ ከሚጋፈጡት የሳህል ክልል ሀገሮች ጋርም እየሰራን ነው። የጸጥታ አደጋን ለመከላከል ያላቸውን ብቃት ከፍ ለማድረግ ለአክራሪነት የሚዳርጉት ምክንያቶችን ተረድቶ አያያዙን ለማስተካከል ነው ከሳህል ሀገሮች ጋር የምንሰራው። አሸባሪዎች ድንበሮችን አያከብሩም። በሽብር ተግባራቸው ላይ በበለጠ ስኬት የሚያገኙት ቁጥጥራቸው በላላ ድንበሮችና ብዙም ትብብር በሌላቸው ጎረቤት ሀገሮች በኩል ነው። ስለሆነም ክልላዊ ትብብርንና አብሮ መስራትን ለማጠናከር የሚደረገውን ጥረት እንደግፋለን። ጉዳዩ በተባበሩት መንግስታት ድርጅት ደረጃ መያዙ ራሱ የክልላዊ ጸጥታ ጉዳዮች ሳህልን በሚመለከተው የተባበሩት መንግስታት ድርጅት ስትራቴጂ ቁልፍ ሚና ሊጫወት የሚችል መሆኑ ያስደስተናል ሲል የዕለቱ ርዕሰ አንቀጽ ትችቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ዝግጅቶቻችንን www.voanews.com/amharic ላይ ታገኛችኋላችሁ። አሁን የማጠቃለያ ዜና ቆንጅት ታሰማናለች።
የኬንያ ወታደሮች የአልሸባብ አማጽያን የተባረሩባትን የሶማሊያን ኪስ ከተማ መቆጣጠራቸው ተገለጠ። በደረሰ ሪፖርት መሰረት የአፍሪካ ህብረት ወታደሮችን ኢላማ ያደረገ የቦምብ ፍንዳታ በከተማይቱ ላይ የአመጽ ስጋት እንደተደቀነባት አመልካች ነበር ተብሏል። የናይጄሪያው ነውጠኛ ቡድን የቦኮ ሀራም ተጠርጣሪ መሪ ቡድኑ በሰላም ንግግር እየተካፈለ ነው ብሎ መንግስቱ ያወራው ሐሰት ነው ሲል ተናገረ። አቡበከር ሼካው በዩቱብ ላይ በወጣ ቪዲዮ ሲናገር የቡድናችን አባላት ከመንግስት ጋር ንግግር አልተቀመጡም ብሏል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ናቸው። በስቱዲዮ ፕሮግራሙን የመራልን ከተረኛው የቴክኒክ መሐንዲስ አልሳንቶስ ጋር ኦታ ቸርኖክ ነው።
በምሽቱ ፕሮግራሙ አናዘጋጅ በሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ቆንጅ ይታይና
እኔም ሰሎሞን አባተንን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ፣
በደህና ደሩ።
አሜሪካ እዩ ብ22ን 25 ሜትር ባንድ ሓፂር ማዕበል ወይ ድማ ኣብ ቴሌቭዥን ብዓራብ ሰዓት ከምኡውን ብኢንተርነት ኣብ ዙርያ ዓለም ይስማዕ። ከመይ ቶምሲሁ ተወልደ ወልደ ገብርኤል ካብ ዋሽንግተን ዲሲ ሎሚ ሰሉስ እዩ 2 ጥቅምቲ 212 ወይ